የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ለመሆኑ የግጭትና የብጥብጥ ዜናዎች እንዴት ይዘገባሉ? ዜናና የግል አስተያየት፣ እውነትና ስሜት በግጭቶች ዜና ውስጥ በርግጥ ቦታቸው ምን ይሆን?
የኃላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሰረታዊው መርህ ነው። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል። ጋዜጠኛው እንደ ሐኪሙ የሚያደርገው ነገር፣ የሚሰራው ስራ፣ የሚወስነው ውሳኔ በአድማጩና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ መዘገብ ያለበት።
በአንድ አካባቢ የተከሰተ ግጭት ዜና የሚዘገብበት መንገድ በግጭቱ ዙሪያ ያሉ ሰዎች በሁለቱም በሶስቱም ከዛ በላይ አባላት መካከል የተለያየ አይነት ትንታኔን የተለያየ አይነት አረዳደ ሊፈጥር ስለሚችል የዜናው አዘጋገብ ግጭቱን ይፈታል፣ ግጭቱን ይቀንሳል፣ ወይም ደግሞ ግጭቱን ባለበት ያቆያል የሚሉ ሁሉ ተጨባጭ የሆኑ ውጤቶች ናቸው፣ ሊከሰቱ የሚችሉ ናቸው። ስለዚህ ነው ግጭት አዘጋገብ ላይ የጋዜጠኛው ሚና እጅግ በጣም ከፍተኛ ነው።
መጀመሪያ የሰማችኋቸው የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህሩ ዶክተር ተሻገር ሽፈራው፣ እንዲሁም እርሳቸውን ተከትሎ የሰማችኋቸው ደግሞ በዩናይት ስቴትሱ የኬንት ዩኒቨርሲቲ የኮሚኒኬሽንስ ትምህርት ቤት መምህሩ ዶክተር ቴዎድሮስ ወርቅ አለማው ወርቅነህ ናቸው። በምሽቱ የጋዜጠኞች የጠረጴዛ ዙሪያ ውይይት ከሚሰሙት ድምፆች ውስጥ ናቸው።
ያው ማወቅ ከተባለ የሚጀመረው ከራስ ነው አይደል? ግን ደግሞ እንደምናስበው ቀላል ቋንቋም አይደለም። የኛነታችን መገለጫ ነው። ብዙ መጻፎቻችን፣ ድርሳኖቻችን፣ ብራናዎቻችን የተጻፉት በግዕዝ ናቸው። ለልጆቻችንም ማስተላለፍ የምንችለው የተቀበልነውን ነው።
አገር በቀል እውቀትና ዘመናዊ ትምህርት በአዲሱ ትውልድ ህሊና ንጉሴ አክሊሉ በዛሬው አዲስ መስኮቱ መልከት የሚያደርገው ጭብጥ ነው። ሰማችኋትም የሲቪል ምህንድስና ባለሙያ ትዕግስት ጉግሳ ናት። አብራን ታምሻለች። ጤና ይስጥልን ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ህዳር 21 2012 ዓ.ም ልዩ ልዩ ቅንብሮቻችንን ይዘን ከተረኛው አቀናባሪ ንጉሡ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ እመለሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳኝ ፍሳዬ ነኝ። የአክሱም ጽዮን ሃይማኖታዊ በዓል በዛሬው ዕለት በድምቀት ተከብሮ ውሏል። በዓሉ የክርስትና እምነት ተከታዮች ከተለያዩ የኢትዮጵያ አካባቢዎችና ከውጭ ሀገራት የተጓዙ አማኞች በተገኙበት ተከብሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሀገሪቱ ሰላም እንዲሰፍን ጸሎትና ምህላ መደረግ አለበት ብለዋል። ሙልጌታ ጽብሃ ከአክሱም አጠር ያለ ዘገባ ልኮልናል።
በየዓመቱ ህዳር 21 በአክሱም ከተማ የሚከበረው የአክሱም ጽዮን በዓል በደመቀ ሁኔታ በዛሬው ዕለት ተከብሯል። በትናንትናው ዕለት በከተማዋ መግቢያ መንገዶች ድንኳን በመትከል ነዋሪዎች ለእንግዶች ምግብ በማቅረብና እግር በማጠብ ተቀብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በበዓሉ ባሰሙት ቃለ ምዕዳን የንግግራቸው ትኩረት በዋናነት ሰላም ላይ ነበረም። በመላ ኢትዮጵያ ሰላም ሰፍኖ መረጋጋት እንዲመጣም ሁሉም ምእመናን በጸሎትና ምህላ መጠንከር አለባቸው ብለዋል።
አሁን ያለው ህዝብ በዚህ ሁነን ስናየው ከዛ ጀምሮ ከዛ ተጫፍ ጀምሮ ከዚህ ጀምሮ እስከ ወዲያ ድረስ በህዝቡ ተሞልተዋል። በውስጥም በቤተ ክርስቲያን ውስጥ ቅጥር ግቢ ውስጥም እንደሞላ ነው። ሰው በሰው ሞልተዋል፣ ተሞልተ ነው ያለው። ይሄ ትልቅ ጸጋ ነው። ይህም የሰላም ጸጋ ነው። ይህም የሰላም ስጦታ ነው እና ይህን ሰላማችንን ያጽናልን። አሁንም ደጋግመን የምንለው ሰላም ይፈልጋል። በሀገሪቱ ላይ ብዙ ሰዎች ችግር ውስጥ ገብተዋል። አሁን ችግሩ አልተወገደም እና ይሄ ችግር እንዲወገድ ሁሉም በያለበት ወደ እግዚአብሔር መጮህ መለመን አለበት።
በበዓሉ ለመሳተፍ ኤርትራን ድንበር እየተዘጋ ቢሆንም በእግር ተሻግረው እንደመጡ ለቪኦኤ ተናግሯል። የአክሱም ጽዮን በዓል በክብር እንግድነት የተገኙ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል እንደ አክሱም ጽዮን አይነት በዓላት በበለጠ በማስተዋወቅ ከቱሪዝም ዘርፍ የሚገኝ ገቢ ማሳደግ ይገባል ብለዋል። በፖለቲካዊ ጉዳዮች ባሰሙት ንግግር በኢትዮጵያ የህግ ልዕልና እየተከበረ ባለመሆኑ ሰላም እየደፈረሰ ነው በማለት ተናግሯል። በተጨማሪም በህዝቦች መስዋዕት የተከለው ህብረ ብሔራዊ ፌደራላዊ ስርዓት በአሁኑ ጊዜ ለማፍረስ ጥረት እየተደረገ ነውና ሁሉም ብሔር ብሔረሰቦች ሊታገሉት ይገባል ብለዋል። ኤርትራውያን በበዓሉ ለመሳተፍ ብዙ ችግር አልፋችሁ መምጣታችሁ እናቃለን ያሉት ዶክተር ደብረጽዮን ትግራይ ሁለተኛ ቤታችሁ ነውና እንደፈለጋችሁ መንቀሳቀስ ትችላላችሁ በማለት ገልጸዋል።
በዓል ህዳር ጽን ምክባር መጻፎም ኤርትራውያን አሐትናን አሐትናን ወህዚ ኤርትራን ትግራይ እንድሌት ሰላም ልማት ኳንት ሆነ
የአክሱም ጽዮን በዓል ለማክበር የመጣችሁ ኤርትራን ወንድምና እህቶች የትግራይና የኤርትራ ህዝቦች ፍላጎት ሰላምና ልማት ቢሆንም አምና የተጀመረው የሰላም ጉዞ በሚፈለገው መንገድ እየሄደ አይደለም፣ እየተስተጓጎለ መሆኑ ያየን ነው። ይሁን እንጂ ሁለቱም ህዝቦች በደም በቋንቋ በባህልና ታሪክ የተሳሰሩ ወንድማማች ህዝቦች በመሆናቸው ለተለያያቸው የማይችል ህዝቦች ናቸው። የሁለቱም ህዝቦች ግንኙነት ወደ ነበረው ሰላም እንዳይገባ የምታደናቅፉ ወገኖች ግንኙነታችን ከማዘግየት ውጭ እንድታበላሹ እንደማንፈቅድላችሁ፣ ሁሉም ሴራዎቻችሁም በትግል ከመክሸፉ በፊት የተስተካከለ ታሪክ እንድትጽፉ እንመክራችኋለን ነው ያሉት። በዓሉ በሃይማኖታዊ ዝማሬዎች፣ ትምህርት፣ ጸሎትና የተለያዩ ባህላዊ ክንዋኔዎችም ተከብረውሏል። ለአሜሪካ ድምጽ ሙልጌታ አጽብሃም አክሱም።
የሆንግ ኮንግ ፖሊሶች በብዙ ሺህ የሚቆጠሩ የዲሞክራሲ ደጋፊ አክቲቪስቶችን ለመበተን እምባ አስመጪ ጋዝ ተኩሰዋል። ሰልፈኞቹ ዛሬ ማታ የተሰባሰቡት ሲንትሳ በተባለ የግብይት ማዕከል መሆኑ ታውቋል። አክቲቪስቶቹ የተሰለፉት ሆንግ ኮንግ እንደ አውሮፓ አቆጣጠር በ1997 ዓ.ም ከብሪታንያ ቅኝ አገዛዝ ወደ ቻይና ከተመለሰችበት ጊዜ አንስቶ ቻይና ጣልቃ እየገባች ነው የሚሉትን በመቃወም ነው። ዛሬ ከሰዓት በኋላ አንዳንድ ሰልፈኞች ዩናይትድ ስቴትስ የሆንግ ኮንግ ተቃውሞውን የሚደግፍ ሕግ ማውጣቷን ለማመስገን ወደ አሜሪካ ቆንስላ መሄዳቸው ተዘግቧል። አንዳንድ አክቲቪስቶች ፕሬዚደንት ትራምፕ እባኮትን ሆንግ ኮንግን ነጻ ያውጡ፣ ሆንግ ኮንግን እንደገና ታላቅ እናድርጋት የሚል መፈክር ይዘው እንደነበር ተገልጿል። ቻይና የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ሆንግ ኮንግ ላይ እየተካሄደ ያለውን ስር ነቀል ጥቃት ያለችውን እያደፋፈሩ ነው ስትል ከሳለች። ፖሊሶች ከሚገባው በላይ ኃይል ተጠቅመዋል በሚባለው ክስ ላይ የከተማይቱ መሪ ምርመራ እንዲያካሂዱ ከፍተኛ ኮሚሽነሯ ጥሪ አቅርበው ነበር። ሆንግ ኮንግ መሪ ላም መንግስት ቀውሱን ለመፍታት ትርጉም ያለውና አካታች ንግግር ለማድረጉ ተግባር ቅድሚያ እንዲሰጥ መጠየቁ ታውቋል።
ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ህዳር 21 2012 ዓ.ም ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮቻችንን ይዘን ቀርበናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሡ ታምሬ ነው። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።
የትናየት ምኞቴማ ምኞቴማ የትናየት የፍላጎቴ ምጥቀት እንደ መንኮራኩር መጥቆ ህዋውን እየዳሰሰ ግድቡን እያፈረሰ ተራራን እያፈለሰ ይብላኝ እንጂ ለአካሌ ህሊናዬስ ገሰገሰ የወዲያኛውን ዓለም በመዳፎቹ ዳሰሰ በመዋዕለ እንስሳት እንደ ኢምንቶች ካኖረው ማስተዋሉን ዝቅ አድርጎ ከአራዊት ከደመረው የህይወት ክፋይ እንዳይደለ ከህይወት ጣዕም ከለየው ጣፋጭ ፍሳሹን አቅርሮ መራር አተላ ከጋተው የሰው አምሳል ሰው እንዳይሆን ከሰዎች ዓለም ገፍቶ በደመ ነፍስ ከሚጓዘው የቦዝ ዓለም ተለይቶ ከነባራዊው ሁኔታ ህሊናዬ የሸሸበት የትየለሌ ርቀቱ የትናየት የትናየት ምኞቴማ የትናየት ሰው ሊያረገኝ ቀጣበት የጠወለገው የተስፋ እስ በምኞት ካቆጠቆጠ የተጣለው መጋረጃ በተስፋ ከተገለጠ የትናየት የትናየት አካሌ የተወሰነ እንጂ በነባራዊው ሂደት 1977 ሶማሊያ ሀዋይ።
በእውቋ ሰዓሊና ገጣሚ ከበደች ተክላብ የትናየት የሳምንቱ ምርጥ ግጥም የምሽቱን መጽሔት ጀምረናል። ከበደች ተክላብን እናመሰግናለን። አሁንም በሳምንቱ ምርጥ ግጥም አንድ ያልነውን የመጽሔት ቅንብር በተከታዩ አስልት ደግሞ ሁለት እንበል። አበባና ንብ ጃኖች ናቸው አቀንቃኞቹ። አበባና ንብ ለግሩም ስልታቸው ጃኖች ምስጋና ይግባቸው። አድማጮች፣ አሁን በቀጥታ ወደ ቀዳሚው ቅንብር ነው የምናመራው። ለመሆኑ የግጭትና ብጥብጥ ዜና እንዴት ይዘገባል? ዜናና የግል አስተያየት፣ እውነትና ስሜት በግጭቶች ዜና በእርግጥ ቦታቸው ምን ይሆን? በቅርቡ በኢትዮጵያ በተደጋጋሚ የደረሱትን ግጭቶችና በንጹሐን ዜጎች ላይ የደረሱ ዘግናኝ ድርጊቶች ጨምሮ የመደበኛ መገናኛ ብዙሃን ሚና እንዲሁም የማኅበራዊ ሚዲያውን ተጽዕኖች እንመረምራለን። በጋዜጠኞች የጠረጴዛ ዙሪያ ውይይታችን።
ተሻገር ሽፈራው እባላለሁ። አዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት አስተማሪ ነኝ።
አመሰግናለሁ። እኔም ቴዎድሮስ ወርቅአለማ ወርቅነህ እባላለሁ። ኦሃዮ ክፍለ ግዛት የሚገኘው ኬንት ስቴት ዩኒቨርሲቲ ረዳት ፕሮፌሰር ነኝ። የሚዲያ ኮሚኒኬሽን ጋዜጠኝነት ትምህርቶችን ነው የማስተምረው።
መልካም፣ ለትውውቁ አመሰግናለሁ በድጋሚ። እዚህ አጠገቤ የስራ ባልደረባዬ እንዲሁም ማኔጂንግ ኤዲተሬ ትዝታ በላቸዋለች። ድምፅሽን ታሰሚ ለአድማጮች ትዝታ።
እሺ፣ አመሰግናለሁ። እንግዶቻችንን አመሰግናለሁ። አንተንም አመሰግናለሁ አሉላ፣ ይህን ፕሮግራም ለማዘጋጀት ስለተነሳሳ
አመሰግናለሁ። ትዝታ፣ ጊዜያችን በያዝነው ርዕሰ ጉዳይ ላይ ብዙ የሚያወያይ ይመስላል። ዋናውን የውይይታችንን ትኩረትና በውይይታችን የምንፈትሻቸውን ጭብጦች በመጠኑ ላስተዋውቅ። ግጭት በተቀሰቀሰበት፣ ብጥብጥ በበዛበት ቦታና ጊዜ የጋዜጠኛውና የመገናኛ ብዙሃን ሚና ምንድን ነው? የአድማጭና የተመልካችን እንዲሁም የአንባቢ ሚና በዝርዝር እንመለከታለን። እስኪ አሁን ከመሰረታዊ ጭብጥ ብንነሳ ግጭቶች የሚዘገቡበት አዘጋገብ ከወትሮ የለት ተለት የዜና አዘጋገባችን በምን እንደሚለይ ምን ልዩ ትኩረት እንደሚሻ እንዲሁም ያሳሳቢነትም ከምን እንደሚመነጭና የምንከተለውን መሰረታዊ አሰራርና የሙያ መርሆች ምንድነው የምንከተለው እንደ ጋዜጠኛ ከመሰረታዊ ጥያቄዎች ባሻገር ዶክተር ተሻገር እርሶላ አስቀድም።
ልክ ነው። የዕለት ተዕለት ዘገባ ወይንም ደግሞ ዘወትር ጋዜጠኛው የሚዘገብበት አቋምና ግጭቶች ባሉበት ማህበረሰብ ውስጥ ወይንም ደግሞ ወደ ጥልቅ ግጭት ሊቀየሩ የሚችሉ ችግሮች ባሉበት ማህበረሰብ ውስጥ ጋዜጠኛው የሚኖረው ኃላፊነት ልዩ ልዩ ነው። የኃላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሰረታዊው መርህ ነው። በኃላፊነት ስሜት ነው መዘገብ ያለበት። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል። ለምንድን ነው እንደዚህ የሚባለው? ጋዜጠኛው እንደ ሐኪሙ የሚያደርገው ነገር፣ የሚሰራው ስራ፣ የሚወስነው ውሳኔ በአድማጩና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ የሚዘግበውን ዘገባ መዘገብ ያለበት። ለምሳሌ የሚነገረው ነገር ወይንም ዘገባው በማህበረሰቡ ላይ ጉዳት ያደርስ እንደሆነ ማመዛዘን መቻል አለበት። ከወትሮው ለየት ባለ ሁኔታ ዜና ከሚጠይቀው ፍጥነት ገታ ተደርጎ፣ ምክንያቱም ምንድነው ጋዜጠኝነት እውነቱን አቅርበው በፍጥነት አቅርበው ነው። ደግሞ ፍጥነት በጣም ያስፈልጋል፣ እውነቱንም በጥራት ማቅረብ ያስፈልጋል። እዚህ ጋር ግን እንደወትሮው ልንራመድ ያስቸግረናል። አንዳንድ ጊዜ በአንድ አርታኢ ወይንም ደግሞ የዜና ኤዲተር ሊሰራ የሚችለው ስራ አወዛጋቢ ጉዳዮች ሲያጋጥሙ የዘገባው ውጤት አሉታዊ ተጽዕኖ ሊኖረው የሚችል ከሆነ ሰብሰብ ብሎ በውይይት ጉዳትና ጥቅሙን ለይቶ ዘገባውን የማቅረብ ደረጃ ላይ ልንደርስ እንችላለን። ይሄን ያሳየው የግጭት አዘጋገብ ከዕለት ተዕለት ዘገባ ለየት ያለ መሆኑ ነው። በግጭት ማህበረሰቦች ውስጥ ወይንም ደግሞ ተደጋግሞ ግጭት በሚታይባቸው ጥልቅ የሆነ ቅራኔ በሚታይባቸው ማህበረሰቦች ውስጥ ደግሞ የበለጠ ጥንቃቄ ማድረግን ይሻል። ይህ ጥንቃቄ ግን በዘፈቀደ እንደ ግለሰቡ ተጽዕኖና ፍላጎት ብቻ መደረግ ያለበት ነገር ሳይሆን በተቋም ደረጃ፣ በመገናኛ ብዙሃን ደረጃ ግልጽ የሆነና ለአሰራር የሚያመች የጋዜጠኛውንም አቅም ሁልጊዜ መደበኛ የሚያደርግ የአርትዖት መመሪያም ጭምር ያስፈልገዋል። ምክንያቱም በእያንዳንዱ የመገናኛ ብዙሃን ተቋም ውስጥ የምናየው አሰራር በአጠቃላይ የጋዜጠኝነት መርህ የሚመራ ነው። በተለይ አሁን በእኛ ሀገር ባለው ሁኔታ ማለት ነው። ነገር ግን የእኛ ሀገር የዘገባ ሁኔታ በተለይ እንደ አሁኑ ባለ ፖለቲካዊ ሁኔታ ውስጥ በተለመደው የጋዜጠኝነት መርህ መራመድ በጣም አስቸጋሪ ስለሚሆን ግጭትን ከመዘገብ አንጻር የተቃኙ ኃላፊነትን ለመወጣት የሚያስችሉ የመገናኛ ብዙሃን የአርትዖት ፖሊሲዎች ጭምር ያስፈልጉናል ማለት ነው። ስለዚህ ጉዳዩ የአንድ ባለሙያ ጋዜጠኛ ብቻ ሳይሆን የብዙ ጋዜጠኞች የህብረት ስራና የተቋም ኃላፊነትም ጭምር ይሆናል ማለት ነው። ይህም የግጭት አዘጋገብን ከዕለት ተዕለትና ከወትሯዊ የጋዜጠኝነት ስራ የተለየ ያደርገዋል ማለት ነው።
መልካም። በርከት ያሉ ሀሳቦችን አንስተዋል ዶክተር ተሻገር፣ እንድትቀባበሉ በመሀል ጣልቃ እንገባል። ይሄ በእርግጥም ከወትሮ ከእለት ተዕለት ዘገባዎች የተለየ ምን አይነት ልዩ ጥንቃቄ እንደሚፈልግና ኃላፊነቱ ምን ያህል ከፍ እንደሚል ከአንድ ጋዜጠኛም በላይ መሆኑን በተፈጥሮ ጋዜጠኝነት በህብረት የሚሰራ ነው። በዚህ ጊዜ ደግሞ ይልቁንም የተለየ ሁኔታ መጠየቁን አሳይተዋል። በዶክተር ተሻገር የተባሉ ሀሳቦች ድግግም እንዳይኖር ማስቀረት ይቻላል። እስኪ በተመሳሳይ ዶክተር ቴዎድሮስ እርሶም የግጭት አዘጋገብን መሰረታዊ ሀሳቦች በተመለከተ።
እውነት ነው ዶክተር ተሻገር በጣም በርከት ያሉ ሀሳቦችን ትተዋል። የግጭት አዘጋገብ የዕለት ተዕለት አዘጋገብ በዋነኝነት የሚለይበትና አይ ቲንክ ጥንቃቄም የተለየ የሚፈልግበት ምክንያት አንዱ የሰው ልጅ ህይወት ኢንቮልቭ የሚያደርግ በመሆኑ ነው። እንደሌላው አይነት ጋዜጠኝነት በዛሬው ዕለት ይሄ አዲስ ድልድይ ተመረቀ ወይም ደግሞ በዚህ አካባቢ ይህን የመሰለ አዲስ ስታዲየም ተከፈተ ከሚሉ ዜናዎች ለየት የሚያደርገው ነገር አብዛኛው አድማጭ በአንድ አካባቢ የተከሰተ ግጭትን በአካል ተገኝቶ ሳይሆን በመገናኛ ብዙሃን አማካኝነት የሚሰማው በመሆኑና የነኝህን ደግሞ የመገናኛ ብዙሃን አካላት የሚጠቀሟቸው ጋዜጠኞች ስለሆኑ የጋዜጠኛውን ሚና ይህንን ዜና በማሰራጨት በጣም በጣም ከፍ ያደርገዋል። ጉልህ ሚና ይጫወታል። ዜናው የሚዘገብበት መንገድ፣ ዜናው ፍሬም የሚደረግበት መንገድ፣ እነኚህ ሁሉ ሌሎች ሰዎች በግጭቱ ዙሪያ ያሉ ሰዎች በሁለቱም በሶስቱም ደግሞ ከዛ በላይ አባላት መካከል የተለያየ አይነት ትንታኔን የተለያየ አይነት አረዳድ ሊፈጥር ስለሚችል የዜናው አዘጋገብ ግጭቱን ይፈታል፣ ግጭቱን ይቀንሳል፣ ወይም ደግሞ ግጭቱን ባለበት ያቆያል የሚሉ ሁሉ ተጨባጭ የሆኑ ውጤቶች ናቸው፣ ሊከሰቱ የሚችሉ ናቸው። ስለዚህ ነው ግጭት አዘጋገብ ላይ የጋዜጠኛው ሚና እጅግ እጅግ በጣም ከፍተኛ ነው እና በዚህ ዙሪያም ያለው ስልጠና በዚህ ዙሪያ ያለው ዝግጅነት በተለይ ደግሞ እንደኛ ሀገር አሁን ባለንበት ሁኔታ ከመቼውም ጊዜ የበለጠ አስፈላጊ ስለሆነ ይህንን ከግንዛቤ አስገብቶ እንደሌላው አይነት ዜና ሳይሆን የሰው ልጅ ሕይወትን ሊወስን የሚችል ስለሆነ በቅርብ ጊዜም በጣም በብዙ ተጨባጭ ምሳሌዎች ያየነው ነው። ለየት ያለ ብቻ ሳይሆን ልዩ ክትትል፣ ልዩ ዝግጅት፣ ልዩ ስልጠና የሚያስፈልገው የጋዜጠኝነት ዘርፍ።
መልካም። የዕለት ተዕለት ስራዎችን ወደሚመለከተው እንሄዳለን። በተለመደው የትህትና መንገድ አንቱ ብዬ ጀምርኩ። ትዝታ እንግዲህ የሙያ አጋሮቻችንም ናቸው፣ መምህራንም ቢሆኑ ጋዜጠኞች ናቸው። ብዙ ጊዜ የኪነ ጥበብ ሰዎችና ጋዜጠኞችን ስናናገር ቀረብ ለማድረግ እንሞክራለን፣ አንተ እንላለን። እርግጠኛ አይደለም የእናንተን ፍቃድ ይጠይቃል።
እኔ አንተ ብትለኝ ይመርጣል።
እንደ ተመቸህ አሉላ።
በተለይ ወጣቶች ከሆኑ ለምንድን ነው አንቱ ምን
ወጣትነት እንኳ ይቆየ
ይቆይ።
ዶክተር ተሻገርን ረጅም ጊዜ ነው የማውቀው። እንግዲህ የጋዜጠኛ ነገር ቀረብ ያለውን ስሜት አስፈላጊም ነው። እንደ ወዳጅ እንደ ጓደኛም ረጅም ጊዜ የማውቀው ነው፣ ምንም እንኳን ጊዜው ቢራራቅም። አንቱ ብዬ ልልብ ምችልበት እድል የለም።
ይባላል ጋዜጠኛ አንቱ አይባልም ይባላል፣ ለምን እንደሆነ እንጃ።
እሱም ባይሆን በኋላ ላይ ማንሳታችን አይቀርም። ትዝታ ወደ አንቺ ልምጣ። በዶክተር ተሻገርና በዶክተር ቴዎድሮስ የተባሉትን ተመልክተናል። መሰረታዊ ሀሳቦችን አንስተዋል። ዛሬ ይሄ ነገር በሀሳብ ብቻ የሚነሳ መሆኑ ያበቃ ይመስለኛል። ቤታችን ገብቷል። የግጭቶች አዘጋገብ ብቻ አይደለም፣ ግጭቶች የተለምዶ የዕለት ተዕለት አጋጣሚዎቹ ደግሞ እየተቀየሩ ነው እና ኢትዮጵያ ውስጥ ያሉ ሁኔታዎች ምናልባትም መቼም ጠብቀን ከምናውቀው ውጪ የመሰከርንበት ጊዜ ነው እና እነኚህ ድርጊቶች እነኚህ ሁኔታዎች ሲመጡ የምንዘግብበት መንገድ ከነ ኃላፊነቱ እንግዲህ በሀገር ውስጥ ያሉትን መገናኛ ብዙሀን ይመለከታል። አዲስ ጊዜ መጥቷል። ሶሻል ሚዲያውን ይመለከታል። ሊያመጣ የሚችለውን የተባባሰ ሁኔታ ከግምት አስገብተን እስኪ ከዚህ ንጠቂ። ዶክተር ተሻገር እና ዶክተር ቴዎድሮስ ያሏቸውን ሀሳቦች ይዘሽ ወደ ኢትዮጵያም ወደሚያስገባን እንዝለቅ።
እሺ አሉላ፣ አመሰግናለሁ። ሁለቱም እንግዶቻችን ዶክተር ተሻገርም እንዲሁ ዶክተር ቴዎድሮስም ያነሷቸው ነጥቦች በጣም ጠቃሚ ናቸው። ዶክተር ተሻገር መጀመሪያ ሲገልጹት ጋዜጠኝነት ኃላፊነት እንዳለበት፣ ጋዜጠኝነት ራሱ ሙያው ኃላፊነት፣ ተጠያቂነት እና እውነት የሚሉ ቃላት ሁል ጊዜ አብረው ከጋዜጠኛው ጋር የሚሄዱ ስለሆኑ ያ ጭብጥ ከግንዛቤ መግባት አለበት። ስራችንን በምንሰራበት ጊዜ ወይንም የሌሎችንም ስራ በምንመለከትበት ጊዜ፣ ሌላ ደግሞ አሁን በወቅቱ በሀገራችን ያለው ሁኔታ የሰው ሕይወት ብቻ አይደለም፣ በግጭቱ ምክንያት የሰው ሕይወት የሚጠፋ ብቻ ሳይሆን የሀገር ደህንነትም አደጋ ላይ የወደቀበት ጊዜ ነው። ስለዚህ ከመቼውም ጊዜ የበለጠ ጋዜጠኞች ከስሜት ነጻ የሆነ እንዲሁም በተጨባጭ ስለ ሁከቱና ስለ ግጭቱን ብቻ ሳይሆን ማህበረሰቦቹ ከግጭት በፊት ምን ያገናኛቸው ነበረ፣ ምንድን ነው ዋጋቸው እነዚህ ማህበረሰቦች የሚሉ ዘገባዎች ላይ ብናተኩር አንደኛ ለማስታወስም ይረዳል፣ ህዝቡንም ግጭት ማብረድም ይቻላል። በነገራችን ላይ ግጭት ማብረድ ዜና ሳንሱር ማድረግ አይደለም። ግጭት ማብረድ አንዱ የኃላፊነት አካል ነው። ግጭት በምናበርድበት ጊዜ ደግሞ እውነትን በሳተ መንገድ አይደለም፣ ነገር ግን በቃላት አጠቃቀሞቻችን ከሁሉም በኩል ሚዛናዊ የሆነ ዘገባ ለማቅረብ በመሞከር ከግጭቱ በላይ የሆኑ ቅድም እንዳልኩት ህብረተሰቡ በጋራ የሚጋራቸው ነገሮች ላይ አውንታዊ የሆኑ ነገሮች ላይ አጉልቶ በመስራት አንድን ማህበረሰብ በተለይም አሁን እንዳልነው አገራችንንም ለመታደግ ይቻላል። በሙያ ማለት ነው።
ኃላፊነቱን በጣም ቀረብ የሚያደርግ አጋጣሚ ተፈጥሯል። እንደሚባለው ከሀሳብ ባሻገር በድርጊት የሚታዩ ሁኔታዎችን ማዛመድ እንድንችል፣ በተለይም ደግሞ በአሁኑ ሰዓት በኢትዮጵያ ያለውን ሁኔታ የሚዘግቡ በሙያቸው የጋዜጠኝነት ስልጠና ያላቸው ሙያውን የሚያውቁ በመደበኛ መገናኛ ብዙሀን የሚያገለግሉ ብቻ ሳይሆኑ በገዛ ፈቃዳቸው የሚዘግቡም አሉ። የመገናኛ ብዙሀን ገጽታ በእጅጉ ተቀይሯል። ሶሻል ሚዲያ ስልክ እስካለው ድረስ አንድ ሰው ያን የራሱ ሊያደርገው ይችላል፣ አብሮ የሚመጣውን ኃላፊነት ሳይመለከት። ምን አይነት ጥንቃቄዎች መደረግ ይችላሉ? ምን መማር ይቻላል? የትኞቹ ስህተት ናቸው? የትኞቹ አይደሉም? አከራካሪዎችን ኋላ ላይ እናነሳለን። ዶክተር ተሻገር ዛሬ ኢትዮጵያ ውስጥ ካለው ሁኔታ ጋር እስኪ ያዛምዱልን።
ጥሩ ነው። ችግሮቹን ስናይ የተከሰቱበትን አውድ ውስብስብነት ነው መጀመሪያ የምናየው። ቀደም ሲል አሉላ እንደጠቆምከው በፊት በሚዲያ ተቋም ወይም በመገናኛ ብዙሀን በተቋም ደረጃ ይሰሩ የነበሩ ዘገባዎች ወይንም ዜና ስንል ተቋማዊ ነው። አንድ ሰው በተሰጠው ምክንያት በግሉ ግጥም ሊጽፍ ይችላል፣ ደብዳቤ ሊጽፍ ይችላል። እነዚህ በጣም ግለሰባዊ የጽሁፍ ዘውጎች ናቸው። ነገር ግን ልክ እንደ ህግ፣ ፓርላማ እንደሚያወጣው ህግ፣ ዜናን ደግሞ መገናኛ ብዙሀን ነበር የሚያወጡት እና ግለሰብ ዜና አይጽፍም፣ ተቋም ነው የሚጽፈው በጋዜጠኛው አማካኝነት። አሁን ያለው ቴክኖሎጂ ደግሞ ግለሰቡን ወደ ተቋምነት ቀየረው። አንድ ግለሰብ ለሚሊዮኖች ዜና ያስተላልፋል። ነገር ግን ያንን ሲያደርግ ተቋማዊ ኃላፊነት ከግዴታ ጋር ያልተያያዘ ከተቋምነት ጋር ያልተያያዘ ዝም ብሎ ነጻ የሆነ የግለሰብ ተቋምነት ጠባይ የያዘ ነገር ነው የተከሰተው እና በማህበረሰባችን ውስጥ አንዱ አደናጋሪ ነገር ይሄ ነው። ዜና ከተቋማዊነት ወደ ግለሰባዊነት እንደ ግጥም፣ እንደ ደብዳቤ፣ እንደ ልቦለድ ጽሁፍ ዘውጉ ሌላ ደረጃ ውስጥ የገባበትና የምስቅልቅልና የቀውስ ሁኔታ የፈጠረበት ጊዜ ውስጥ ነው ያለ ነው። ድሮ ዜና ሳይሆን አሉባልታ በግለሰብ ደረጃ ይተላለፋል። አሁን ግን በማስ ሚዲያ ደረጃ አንድ ተራ ጋዜጣ ከተማ ውስጥ በህግ ታውቆ የሚታተም ተራ ጋዜጣ ሊያደርግ ከሚችለው በላይ በአንድ ግለሰብ በዌብሳይት አማካኝነት የሚለቀቀው ዜና ተጽዕኖ በጣም ከፍተኛ ሆኗል። ይሄ ከግለሰቦች አልፎ ልዩ ልዩ ማህበራት፣ ተቋሞች፣ የፖለቲካ ድርጅቶች ወይም አክቲቪስቶች ሁሉ የሚጠቀሙበት ሆኗል። ይሄ ያለንበት አውድ እየተወሳሰበ እንዲመጣ ያደረገ ነገር ነው። በተለይ ደግሞ የመደበኛ መገናኛ ብዙሀን ነጻነት በጣም በታቀበባቸው አካባቢዎች የድረገጾች የዜና ስርጭት በከፍተኛው ደረጃ ሰዎችን ሊስብ ችሏል። የኃላፊነቱም ስሜት እንዳይኖር የሚያደርጉ ልዩ ልዩ የተወሳሰቡ የፖለቲካ ችግሮች አሉበት። እነዚህ ሁሉ ነገሮች ተዳምረው ነው አሁን ያለውን ነገር የፈጠሩት ማለት ይቻላል። አሁን በኢትዮጵያ ውስጥ ያለው የመገናኛ ብዙሀን ቅርጽም እጅግ ውስብስብ ሆኗል። ከ2 ዓመት ከ1 ዓመት ተኩል ወዲህ ቀደም ሲል መደበኛ መገናኛ ብዙሀን ነበሩን ማለት በማስታወቂያ ገቢ የሚተዳደሩ ሙያዊ ጋዜጠኞችን ቀጥረው የሚያሰሩ መደበኛ መገናኛ ብዙሀን ነበሩ። የመንግስት መገናኛ ብዙሀን ነበሩ። አሁን ግን ቀደም ሲል ከሀገር ውጭ ሆነው ሲሰሩ የነበሩ ራሳቸውን ከአንድ ወይም ከሌላ የፖለቲካ ተቋም ጋር አያይዘው በማስታወቂያ ገቢ ሳይሆን በፖለቲካ ደጋፊዎቻቸው መዋጮ የሚተዳደሩ ራሳቸውን የአንድ የፖለቲካ አስተሳሰብ አራማጅነት ዓላማ ያስያዙ እንጂ ነጻ ጋዜጠኛ ሆነው እንደማይሰሩ በግልጽ የሚናገሩ የታጋይነት ዝንባሌ ያላቸው መገናኛ ብዙሀን ናቸው። እንግዲህ ሌሎችም አሉ ያልጠቀስናቸው። ግንኙነት ቴሌቪዥኖች አሉ፣ የሃይማኖት ተቋማት ቴሌቪዥኖች አሉ። በዚህ ውስብስብ ሁኔታ ውስጥ የመገናኛ ብዙሀን ተደራሲ የትኛው ምን አይነት መረጃ እንደሚሰጠው ፈርጆ የማየት አቅም ሁሉም አለው ለማለት በማንችልበት ሁኔታ የሚፈጥረው ተጽዕኖ እጅግ ከፍተኛ ሆኗል። ስለዚህ አይነቱ ራሱ ብዙ ነው። የምንሰጣቸውም ኃላፊነት ከዚሁ አንጻር የሚታይ ነው እና አውዱን መጀመሪያ መረዳት ሩን ለመረዳት ያስችላል የሚል እምነት ነው ያለኝ።
መልካም ዶክተር ተሻገር ዋናውን ነገር አስጨብጠህናል። አንተም አንተን እየቀላቀልኩ ነው። የሚቀጥለውን ሀሳብ ቀድመህ የደረስክበት ይመስለኛል። መረጃ በእውነት በተጨባጭነቱ ሳይሆን እንደ ፈቃድ እንደ ስሜት የሚነገርበት ጊዜ ላይ ደርሰናል። መጠየቅ በሌለበት የሰሙትን ብቻ መቀበል ለሚቀለው ሰው ዛሬ መጠየቅ እንኳን ቢፈልግ ማረጋገጥ እንኳን ቢፈልግ አዳጋች የሆነም ሁኔታ አብሮ አለና በዚህ ሁኔታ ውስጥ በዜና ዘገባው የተመልካቹ የአንባቢው የአድማጩ ድርሻ ምንድን ነው የሚለውንም እንድንመለከት ይጠይቃል። ጥርጣሬን መፍጠር ብቻ ሳይሆን ጉዳት ማድረስ የሚችሉ ዘገባዎች በየቀኑ ይሰማሉ። ሌላ ጉዳት ማስከተል የሚችሉበት ሁኔታ ላይ ደርሰዋል። እስኪ ዶክተር ቴዎድሮስ ከዚህ ይውሰድ። እንግዶቼና አመሰግናለሁ ዶክተር ተሻገር ሽፈራው፣ ዶክተር ቴዎድሮስ ወርቃየው ወርቃለማው እንዲሁም ባልደረባዬን ስታበላቸውን። አድማጮች፣ ውይይቱ አላበቃም፣ በሚቀጥለው ሳምንት ይቀጥላል። አለቃዬ በጎሳዬ ተስፋዬ ነበር የሰማነው። ጎሳዬ እናመሰግናለን። ተከታዩ ቅንብር አድማጮች፣ ለየት ያለው የስኬት ታሪካቸው ከፍ ያለ እውቅና ካጎናጸፋቸውና ዝናው እየገነነ ከመጣው ፈጣን ምግቦች የሚያቀርብ ምግብ ቤት ባለቤቶች ጋር የጀመርነው ወግ ነው። ሮሚንግ ሩስተር ይባላል ምግብ ቤታቸው። ቀደም ባለው ምጥን ዝግጅታችን እልባት ወዳደረግንበት ቅንብር ነው የምናመራው። ሶስት እንግዶች መስመር ላይ ይያለው። ከታላቅ ልጀምር መሰለኝ። ቢኒያም ሀብተ ማርያም፣ ሚካኤል ሀብተ ማርያም ወንድማማቾች፣ የቢኒያም ባለቤት ወይዘሮ አረገ ወይን መስፍን፣ እንኳን ወደ አሜሪካ ድምጽ በስልኩ መስመርም ቢሆን ብቅ አላችሁ። በቅድሚያ
እኛም እናመሰግናለን ለዚህ ኢንተርቪው ስለጠራህን።
እንዲህ ነበር ቀደም ባለው ዝግጅታችን የተዋወቁት። አሁን መለስ ብዬ በዚያ በቀደመ ዝግጅታችን ጀመር ያደረግነውን ውይይት በማስታወስ ወደ ቀሪው ጥያቄዎች ይወስዳችኋለሁ። ለዚህ ሁሉ መነሻ ወደ ሆነው ታሪክ እንሂድ። ቀደም ብዬ በጠቀስኩት በታዋቂው የዋሽንግተን ፖስት ጋዜጣ ላይ የምግብ ቤታችሁ ታሪክ ሲወጣ አንዲት ወጣት በትዊተር አማካኝነት በላከችው መልእክት ምግብ ቤታችሁን አድንቃ ነው የጻፈችው። ቅድም የጠራነው ሳንድዊች በመስራት የሚታወቀውን ምግብ ቤት ጥሩ ነው፣ ነገር ግን እዚያ አካባቢ የምትኖሩ ከሆነ ሮሚንግ ሩስተርን ተመልከቱት፣ እዛ መሄድ አለባችሁ የሚል መልእክት ላከች። ከዚያ በኋላ ያለው ሁሉ ታሪክ ነው እንደሚባለው ነው። ሰዎች ወደ እናንተ መጎረፍ ጀመሩ፣ ብዙ ማነጋገርም ጀመረ። እንዲያውም ዜናው ላይ እንደሚያመለክተው እድሜ ልክ በነጻ በደንበኝነቷ ይህን መልእክት ያስተላለፈችውን ወጣት ሁልጊዜም እናንተ ጋር መታ ሳንዶች እንድትወስድ ወይም እንድትመገብ እንደፈቀዳችሁላት ታሪኩ ያትታል። ትክክል ነው? ጋዜጣ ላይ የወጣው
ትክክል ነው? ትክክል ነው። አዎ፣ እንግዲህ ሚኪ አንተ በበለጠ አስረዳቸው። ሶሻል ሚዲያውን እሱ ነው የሚሰራው።
የስራ ክፍፍል አለንና እንዲህ ያለውን ጉዳይ የሚመለከተው የአቶ ሚካኤል መስሪያ ቤት ነው የምትለው?
እሱ ነው።
እሺ ሚካኤል።
አዎ የሶሻል ሚዲያ ስሟ ለሄራ ተባላለች ወይም የኡነ ስሟ ብሪት ተባላለች። እሷ አክቹአሊ የኛ ካስተመር ነበረች፣ ደንበኛችን ነበረች እና እዚህ ትመጣ ነበር ትበላ ነበር እና ይሄኛው አሁን ቺክፍሌ እና ፓፓይስ ባላቸው አንድ ነገር ነበራቸው ቺክፍሌ እና ፓፓይስ እና በዛ ላይ ለምን ፓፓይስ ትሄዳላችሁ ከነሱ ይበልጥ ለብላ ጻፈች እና በቃ ነው ወይ
ቫይራል። ከዛ ሰው ሁሉ መቀባበል ጀመረ፣ በርግጥም ትኩረት ሳበ።
አዎ አዎ በጣም ስራ ላይ ነበር ትዝለኛል እና ዞር ብለን ስናየው 2000 ፎሎወርስ ባንድ ጊዜ ሳገኘ ባንድ ጊዜ እና ያየነው እየጨመረ ሄደ። ከዛ ስናስቡ ወይ ቫይራል ማለት ነው።
ይሄ ነገር ከተነገረ በኋላ ሚካኤል እንዳስረዳን እቺ ደንበኛችሁ ወጣት ናት ደንበኛችሁ ልክ ነኝ ሚካኤል?
አዎ
እቺ ወጣት ደንበኛችሁ ያላያችሁት ግሩም ቤት አለ ይሄን ሳንድዊች ቤት ሞክሩት ብላ ካለች በኋላ በርግጥ በሶሻል ሚዲያ ላይ አነጋገረ። አንዳንድ ጊዜ እዛ ያየህ ሁሉ የንግድ ቦታ አይመጣም ወይንም ግዢው ውጤቱ ላይ አንድ አይነት አይሆንምና የናንተ ግን የተለየ ይመስላል። ምንድን ነበር የመጀመሪያ ቀን ያያችሁት የሰውን አመጣጥ ማስተናገድ የቻላችሁበት መንገድ እስኪ አስረጅን ሀረጋዊን።
በጣም አመሰግናለሁ። እንደው በሚገርም አይነት ሁኔታ እስካሁን ድረስ ህልም ነው የሚመስለኝ። የእውነት የእውነትም አልመስልም። ሁሌ እላቸዋለሁ ይሄ የኛ ቤት ነው እውነት ነው እግዚአብሔር ይሄንን ያደረገው በቃ ላይክ ህልም ነው ወይ ህልም ውስጥ ነው ያለሁት ወይ እያልኩኝ ራሴን በራሴ ቼክ አደርጋለሁ እና በቃ ምንም ቃላት የለኝም። በሚገርም አይነት ሁኔታ እኛ ከአቅማችን በላይ ሃንድል ማድረግ ከምንችለው በላይ ሰው እየጎረፈ እየመጣ
ማስተናገድ ከምንችለው በላይ
ከአቅማችን በላይ ሰራተኛ ማአት ሰራተኛ ጨመርን። ምንም በቃ ምንም ማቆሚያ የለውም። አሁን አንዳንድ ቦታ ስትሄድ ላይክ ወይ ምሳ ሰዓት የሆነ ሳለ አንድ የመተው ከዛ ደግሞ በመሃል ብሬክ ታገኛለህ ከዛ ደግሞ ራስ ሰዓት አለ። ይሄ ቤት ከመከፈቱ በፊት አትሊስት 20 30 ሰው ውጪ ይሰለፋል በትንሹ። በተለይ ፍራይዴ ሳተርዴ ሰንዴ በቃ በደም ነው ቀድመን ባካፕ አድርገን የምንዘጋጀው። እሱንም ሆኖ ለአምስት ደቂቃ ብሬክ መውሰድ ራሱ በቃ ትልቅ ነገር ነው፣ ብርቅ ነው በቃ የሆነብን እና በእውነት ይህን ሁሉ ክሬዲት የሚወስደው እግዚአብሔር ነው። እግዚአብሔር ለእኛ ትልቅ የሰማይ በር ነው የከፈተልን። ከእኛም አልፎ ለብዙ ሰዎች የሚሆን ነገር ነው። እኔ ቃላት የለኝም። እግዚአብሔር በጣም አመሰግነዋለሁ ለሰጠን 7 ዓመት ብዙ እንትን ብለናል ለፍተናል። በእርግጥ እግዚአብሔር የልፋታችንን የድካማችንን ዋጋ አይቶ ይኸው ሊከፍለን ትልቁን በሩን ከፈተልን።
እግዚአብሔር ትልቅ በር ከፈተልን ያለችው አረጋዊን የዜና ዘገባዎች በዚህ ደረጃ ትኩረት እስኪሰጥ ድረስ መሄዱ ይመስለኛል ሚካኤል ነህ ይሄን ያልከው በጋዜጣው ላይ እስከ ዛሬ ከገጠመኝ ሁሉ የመጨረሻው አስደሳች ነገር ትለዋለህ። ይሄን የትዊተር መልእክት ተከትሎ ያየኸውን አንተስ በበኩልህ ይሄንን ሰዎች የተለየ ትኩረት ስቧቸው ወደ እናንተ ጋር በብዛት የመጡበት ሁኔታ ስትመለከት እናንተ ማስተናገድ ከምትችሉ በላይ ሲበዛ ምንድን ነው የተሰማ?
አዎ በጣም የሚገርም ነገር ነው። ቤቱ መቀመጫና መቀመጫ መግቢያም የለውም እና እነዛ የለመድናቸው ኦልሞስት 1 ዓመት ያህል የለመድናቸው ካስተመሮች ራሳቸው በቃ ግራን የገባቸው ድሮ መጥተው ገዝተው ወደ የሚወጡት አሁን 1 ሰዓት 40 ደቂቃ ምናምን መጠበቅ እንግዳ ነው የሆነባቸው እና እኔ ራሴ በጣም ነው በቃ በሚገርም ሁኔታ ኤቭሪዴይ አዲስ ነገር ነው ለኛ። ራሱ
በትግስት ይጠብቃሉ። ማስተናገድ የሚችሉት ሰው ቁጥር ውሱን ነውና ቀደም ብሎ ቢኒያም እንደገለጸልን ወዲያውኑ ተሰርቶ ትኩሱ ስለሚቀርብ ቀድሞ ስለማይዘጋጅም ጊዜ ይወስዳል። ስለዚህ ሰዎች መጥተው አሁንም በትግስት ጠብቀው ምግባቸውን አዘው ወስደው ይሄዳሉ ነው የምትለን?
አዎ አሁንም ሶሻል ሚዲያ ላይ እንከፈጥራና ሰው ምግብ ወጣም ያስጠብቃል። ግን ወርስ ነው የሚያስጠብቅ ነው ምንም አይደለም መጠበቁ ቫልዩ አይፈጥምና እኛም እያሻሻልን ማዳዲስ መሳሪያዎች እያስገባን ነው። ሲስተማችንን እየቀየርን ነው እየተማርን እየቀየርን ነው። እና አሁን በአጀማመራችን ብዙ ሰው አይጠብቅም። አሁን በዛ ከተባለ 20 ደቂቃ አንበል 20 ደቂቃ ውስጥ ምግብ ይዞ መሄድ ይችላል። በፊት ያው 1 ሰዓት 1 ሰዓት ተኩልም ሰው አስጠብቀናል።
ምን ያህል እንደሚያስጠብቅም እንመለከታለን። ቀጣዩ ጥያቄ ቢንያም ያንተ ነው። እንዲህ ያለው የምግብ ቤት አሰራር በተለይ ደግሞ ከሌላ ሀገር መጥቶ እንደ አዲስ እዚህ ባህል ውስጥ አድጎ በንግድም መበልጸግ ማደግ ሲጀመር ብዙ ጊዜ የሚታየው ባህላዊ ምግቦችን ለምሳሌ የኢትዮጵያ ምግቦችን እንደሚያደርጉት ያገርን ባህል አካባቢው የሌለውን ነገር በማምጣት የሚደረግ ነው። እናንተ ግን ያደረጋችሁት ፈጣን የሚባለው የምግብ ቤት አሰራር ወዲያውኑ ተሰርቶ የሚሰጥ ምግብ አሰራር በጣም የተለመደ ነው። ምናልባት የሚያሳስበው የጤና ጉዳይ ይሆናል እንጂ በስፋት አሉና እንዴት በዚህ ላይ ተሳካለን ትላለህ? ይልቁንም ደግሞ የመረጣችሁት ይሄ እንዴት ሊሆን ቻለ? ምናልባትም ብዙ የኢትዮጵያ ምግብ ቤቶች ስላሉ ጭምር ሊሆን ይችላል። ቢኒያም፣
እኛ እውነት ለመናገር የኢትዮጵያ ምግብ በልጅነታችንም ስለመጣን የኢትዮጵያ ምግብ የሚያኝና እውቀቱ የለንም ለመክፈት። ሁለተኛ ነገር ያው ዲሲ ነው፣ አዲስ አበባ ማለት ነው። የአበሻ ምግብ በየቦታው አለ፣ እጥረት የለም። እና ሶስተኛ ደረጃ ስንጀምር እኛ ያው በመኪና ላይ ስለምንሸጥ በመኪና ላይ ፈጣን ያለ ምግብ
ወዲያው የሚሰራ ቶሎ የሚደርስ
አዎ የሌለው ብለን አስበን አይተን ያለውን ኮምፒቲሽን በመኪና የሚሸጠው ምግብ አጥንተን የሌለ ነገር ነው። እና እኛንም ጀማሪዎቹም እዚህ ከተማ ላይ በመኪና ላይ የተጠበሰ ዶሮ በመሸጥ ማለት ነው። እና ያው ጀመርን። ግን ያው ሁሌ አንድ ነገር ላይ የምትወደውን ነገር ከሰራ ኦፍኮርስ በደንብ ጥሩ አድርገህ ትሰራለህ። በደንብ አጥንተን በደንብ አዘጋጅተን ቀምሰን ፋሚሊ አስቀምሰን ብዙ ነገር ሞክራል ረሴፒውን አውጥተን ከዛም የሚተሰርቶ የወጣ ነው። እና መኪና ከወጣ ከመጀመሪያው ቀን ጀምሮ ነው መጀመሪያ ቀን ምግብ ጨርሰን የገባ፣ ሁለተኛውም ቀን ምግብ ጨርሰን ገብተን፣ በሶስተኛው ምሳ ሰዓት ሳይሞላ ነው ምግብ ጨርሰን ካስተመር ትዝ ይለኛል በሶስተኛው ቀን ምን ለምን በቂ ምግብ ይዛችሁ ማትመጡት ብሎ ተናገረ። እና ምን ያህል መያዝም አና አላወቅም
ምን እንዳለባቸው አታውቅም፣ የደንበኛውን ቁጥር ስለማታውቅ
መኪናው የተወሰነ ነገር ብቻ መጫን ስለምትችል ምን ያህል መጫን እንዳለብን አላወቅም። እና በዛን የጀመረ ያው በቃ እንግዲህ እያሻሻልን እያስተካከልን ከዚህ ደርሰናል። እና ያው እንግዲህ ሰውም ወዶታል፣ እኛም በጣም ደስተኞች ነው።
ግሩም። የመጨረሻ ጥያቄ አንዳችሁ ልትመልሱ ትችላላችሁ። ይሄ እንዲህ ያለ እውቅና ሲገኝ የበለጠ ጥራትና ቅልጥፍናውን ቀደም ብላችሁ እንደገለጻችሁልን እያሳደጋችሁ በሄዳችሁና በሰራችሁት መጠን የማደግ እድልም ይበልጥም የመደረጀት እድልም ይጠበቃልና የሚቀጥለው ምዕራፍ ምን ይሆን? ከወዲሁ የታሰበ ነገር አለ? እዚህ ሀገር እንደምናያቸው ቅድም ስማቸው የተጠሩ የተጠበሰ ዶሮ ሳንዱች የሚሸጥባቸው አብዛኞቹ ከአንድ በላይ በተለያዩ አካባቢ ያሉ ናቸው። የእናንተም ይሄ ለየት ያለ ምግብ ቤታችሁ የማደግ የመስፋፋት ሀሳብ ይኖረው ይሆን? ምንድን ነው እንደው በአጠቃላይ የሚቀጥለው ምዕራፍ?
እንግዲህ እኛ እንግዲህ እንዳልኩ ይሄኛውን ቦታ ለማስተካከል ያዝ ነው እና ፎከስ ያደረግነውም እየሰራን ያለ ነው ያለንን ሎኬሽን ፍጥነት ለመጨመር አንዳንድ ነገሮችም ሜኑዋችን ላይ ምግቦች የተለያዩ ለመጨመርም እያሰብን ነው። ከዛ በተረፈ ብዙ ኢንቨስተሮች ገንዘብ ያላቸው ሰዎች ኮንታክት አድርገውናል። ፈልገው መጥተው ኢንፐርሰንም መጥተው ቢሆን አናግረውናል። ግን በዚህ ጊዜ እንግዲህ እግዚአብሔር ከፈቀደ ወደፊት እያደገ እንሄዳለን። አሁን ግን ያው ይሄንን በደንብ አስተካክሎ ሳናበላሽ ያው ስማችንን ማሳወቅ ነው።
ግሩም ነው። ጥሩ መስመር ላይ ይመስለኛል። በሂደት የምትሰሯቸውንም ነገሮች ለመመልከት እንሞክራለን። ሁለቱ ወንድማማቾች ቢንያም ሀብተ ማርያም እና ሚካኤል ሀብተ ማርያም፣ የአቶ ቢንያም ባለቤት ወይዘሮ ሀረገ ወይን መስፍን እንግዶቼ፣ ለጊዜያቸው አመሰግናለሁ። በሌላ መሰል ዝግጅት መልሰን እንደምናገኛቸው ተስፋ አደርጋለሁ። ለአሁኑ ጊዜ ይስጥልኝ።
እኛም በጣም እናመሰግናለን።
አድማጮች፣ ከሶስቱ እንግዶቼ ጋር ያደረግነውን ቃለ ምልልስ ነው የሰማችሁት። ታሪካቸው፣ አጋጣሚያቸው ሌሎችንም ለማነቃቃት እንደሚረዳ ገምታለሁ። በሂደት ስራዎቻቸውንም እንከታተላለን። አንድ ቀንም ጎራ ብለን የስኬታቸውን መሰረት እንዲሁም ደንበኞቻቸው ባሉበት እንመለከታለን። አሁን ወደ ተከታዩ የመጨረሻው ቅንብራችን ከመሸጋገራችን በፊት ተከታዩን የሙሉቀን መለሰን አንድ ስልት ልጋብዝና እመለሳለሁ። Thank you. አድማጮች አሁን ሰዓቱ የአዲስ አበባው የንጉሥ ያክሊሉ መስኮት የሚከፈትበት ነው።
በዚህ በአዲስ አመት በተከናወነ አንድ በዓል ዝግጅት ላይ ከተዋወቅኳቸው ባለሙያዎች መካከል አንዷ ብርቱና ጠንካራ የውቀት ሰው ነች። ለሁለተኛ ዲግሪዋ እየተማረች ነው። በዚህ አመት ትጨርሳለች። እኔና ወጣቷ የተዋወቅ ነው የግዕዝ ቋንቋ ትምህርት ከመሰጠበት ቦታ ነው። እዚህ ምን ታረጋለሽ? የግዕዝ ቋንቋ ትምህርት ከመሰጠበት አልኳት። የህይወት ጥሪ ጉዳይ ነው፣ ግዕዝ ማወቅ ፈልጋለሁ አለችኝ። ባጭሩ ላስተዋውቃችሁ፣ ትግስት ጉክሳ ትባላለች። ሲቪል መሐንዲስ ናት።
እቲ አበባ ሆሆይ የኔ መቤት እማይ እቲ አበባ ለዘመንሽ ክብር ለክብርሽ ዘንባባ ለውድነትሽ ጥግ ላንቺ እንደሚገባ እልፍ አላፍ ቃላት ታጅቦ በእንባ ይድረስ ከአጸድሽ ከደጃፍሽ ግርማ የማያየው ይው የማይሰማው ይስማ እቴኔ ስንዱ የመቤቶች ማማ እናት ዓለም ያደግኩባት ቀይሽ ላውድሽ ክብር ይግባው የምህረት ዝናብ በረከት አይንሳው አድባርሽ ትለምልም በቀኝ ብልጥግና እንደ ቅባት ትታይ ሁሌም ከላይ ሆና ቸር ያጋጥማት ልበል ልትሸኘኝ ነውና እቴ እኔ አበባ ስምሽ የሚጠራባት ያደግኩባት ቀይ የእናቴ አባቴ ቤት የምትገልጽበት ብታጣ አንዲት ቃል መጤ ብላኛለች ከእንግዲህስ ምን ሊባል በሰማሁት ቅስፈት እቴ እኔ አበባ እየቋጠርኩ ስንኝ እየታገልኩምባ ከተማናለና በዚህች ዓለም ህይወት መጤ ያልሆነ ሰው ምድርን ማይተዋት እግዚአብሔር ሲጠበብ እጆቹን ሲያነሳ ከመሬት ከግሩ ስር ጥቂት ተብያነሳ እየተፈጠፈ በራሱ አመሳስሎ ሰው መጤ አድርጓል ከማይመጣ ብሉ። ስለዚህ ሰው ሁሉ ከፋርስ እስከ ኢትዮጵያ እንግዳ ነው እንጂ ለማምሻው መቆያ ሰው ሀገር የለውም። እንዲያውም ስለውነት ይህንን እንዳለ ሊቆጠርብኛል ከሀገር የለሽ ጩኸት ሀገር አልባ ጩኸት። ግድ የለም ይኑረው ሰውስ ጎራ ይወዳል አጥር ክልል ወሰን ስለ ህግ ተሰርቷል። ግና ለንደን አይነት በተወለደበት ለሸመገለበት ሌላ ይሏት ሀገር መኖሩን ለማያቃት እንደምን ይችላል መቀበል መጤነት። ያያት ያባተስን ከኛ አይደለም ቢል ህሊናን ሊያደማ ልቦናን ሊያቆስል በታሰበለት ልክ ከብዙሃን ሊሰማ እቴን ያበባ መች ያሳመም ሳማ ምን ይበላል አውሬ መች ነክሳል ጉንዳን መች ጎዳል ረሃብ መች አጣጋል ሰይጣን እኔን የተሰማኝ የከፋኝን መጠን ያደግኩባት መንደር ትንሿ ኢትዮጵያ እውነት ነው እውነት ነው ለተወዳጅነት ይላትም አምሳያ በየዋህነት ክር ተጠቅመን ባንድ ላይ ዘር በሚሉት ክስረት ላፍታ ሳንታይ የወል መዝሙራችን ሆኖን ልልዩ ክብር ስለ ፍቅር ሁሉም ይቅር ይቅር ተባብለን ኖረን ማደግ ካጣላላን ምን አለ በቀረ ይህን ቀን ባላየን ፍቅር እና አውነት ርህራይ አንድነት በመጥነት ስሊት ሲጠፋ እንደዘበት የሚያይ አምላክ ካለ ከዙፋን ጸባውት ይፍረድ ፍትወርት እኔ የለኝም ቃላት አመሰግናለሁ።
ትግስት አንቺ እንግዲህ የግዕዝ ቋንቋ የግዕዝ ትምህርት እየተማርሽ የተገናኘ ነው እዛ ነው ወንዝ የሚያሻግሩ ብዙ የውጭ ቋንቋዎች ይያሉ ግዕዝ እንዴት ፈለክሽ እስቲ እንደው ምክንያቱን ንገሪ።
ያው ማወቅ ከተባለ የሚጀመረው ከራስ ነው አይደል? ግዕዝ ደግሞ እንደምናስበው ብዙዎቻችን እንደምንረዳው ቀላል ቋንቋም አይደለም። የኛነታችን መገለጫ ነው። ብዙ መጻፎቻችን፣ ድርሳኖቻችን፣ ብዙ ብራናዎቻችን የተጻፉት በግዕዝ ናቸው። ለልጆቻችንም ማስተላለፍ ምን ይችላል የተቀበልነው ነው። ስለዚህ በተቻለኛ አቅም ባለችኝ ሰዓት ግዕዝን አውቄ ለራሴ እንኳን ባይሆን ለልጆቼ ጥሩ መስመር ለማስያዝ በማሰብ ነበር የጀመርኩት።
አሁን ምን ደረጃ ላይ ደረሳችሁ እስቲ እንደው የተማራችሁትን ትንሽ ተቃቅሽልኝ።
ያው ኮርሱ የነበረው ለሶስት ወር ነበር፣ ያው ለክረምቱ ማለት ነው። የክረምቱ መርሃ ግብር አለቀ። አሁን በጋ ላይ እንደ አዲስ እንጀምራለን። በሶስት ክፍሎች የተከፈለ ነው ትምህርታችን። አንደኛው ያሬዳዊ ዜማ ነው። በዜማዎቻችን መካከል በዓለም ላይ ከሚታወቁ ዋናው የቅዱስ ያሬድ ዜማ ነውና አንደኛው ክፍል የቅዱስ ያሬድ ዜማ ነው። ሁለተኛው ደግሞ ስነ ጽሁፍና የአማርኛ ቋንቋ በሚል ምን ማረው ነበር። በጣም ግሩም የሆነ ትምህርት ነበር። ሶስተኛው ደግሞ ልሳነ ግዕዝ ነው። ቃላትን ከማወቅ ጀምሮ አሁን እንቀጥላለን፣ ግስ ማውረድ እንጀምራለን ያንዳንዱን ነገር እና እንደዚህ ያልን ነው እንግዲህ ያለ ነው። አሁን በጋ ላይ ከጥቅምት ጀምሮ ደግሞ እንቀጥላለን።
አመሰግናለሁ ኢንጂነር ትግስት ጉክሳ። የትግስት ጉክሳ ግጥሞች ብዙ ናቸው። ሌላ ጊዜ እንግዲህ እየተመላለስን እንዲሁ የምንሰማቸው የምናዳምጣቸው ይሆናል። የዛሬ 15 ቀን እንገናኝ። እስከዛው ደህና ሁኑ።
ንጉሴ አክሊሉንና እንግዳውን የግዕዝ ተማሪዋን የሲቪል ምህንድስና ባለሙያዋን ትግስት ጉክሳን እናመሰግናለን። ውድ የራዲዮ መጽሔት አድማጮች ዝግጅታችንን ስለተከታተላችሁ እናመሰግናለን። ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንደሚቀላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድም እየጋበዝን ዛሬውን በዚሁ ልንቋጭ ነው። አሁን የቀረን ለደናደሩ ስንብት ከማጠቃለያው ንባብ በኋላ መለሳለሁ አድማጮች። ከተከታዩ ከማይክል ጃክሰን ዩ አር ናት አሎን ከተሰኘ ስልት ጋር ተዋቸዋለሁ።
Every day I see.
የማጠቃለያ ዜና እናነባለን። የአክሱም ጽዮን ሃይማኖታዊ በዓል በዛሬው ዕለት በድምቀት ተከብሮ ውሏል። በዓሉ የክርስትና እምነት ተከታዮች ከተለያዩ የኢትዮጵያ አካባቢዎችና ከውጭ ሀገራት የተጓዙ እማኞች በተገኙበት ተከብሯል። እስራኤል ሄብሮን በተባለች የምዕራብ ዳርቻ ከተማ አዲስ የአይሁዳውያን ሰፈራ የመገንባት ዓላማ እንዳላት አስታውቃለች። ሄብሮን በአይሁዳውያንና በሙስሊሞች መካከል ግጭት ሲካሄድባት የቆየች ከተማ ነች። ሄብሮን ውስጥ 100,000 የሚሆኑ አይሁዳውያን፣ 200,000 በሚሆኑ ፍልስጤማውያን ተከበው እንደሚገኙ ታውቋል። ሁለቱም ወገኖች ከተማይቱን የተቀደሰች ቦታ አድርገው ያያዋታል። ጠቅላይ ሚኒስትር አደል አብደል ማህዲ ከስልጣን ለመሰናበት ያቀረቡትን ማመልከቻ የኢራቅ ምክር ቤት ዛሬ በድምፅ ብልጫ ተቀብሎታል። ሀገሪቱ ለሳምንታት ያህል ኃይል በታከለበት ተቃውሞ እየታመሰች ቆይታለች። አብዱል ማህዲ ባለፈው አርብ ከስልጣን ለመሰናበት የወሰኑት የኢራቅ ከፍተኛ የሺዓ ሙስሊሞች እምነት መሪ ታላቁ አያቶላ አሊ አልሲስታኒ ተቃውሞውን ለማርገብ ሲል የሀገሪቱ ምክር ቤት ለአብዱል ማህዲ መንግስት ያለውን ድጋፍ እንደገና እንዲያስብበት ጥሪ ካደረጉ በኋላ ነው። የሀገሪቱ ፕሬዚደንት አዲስ ጠቅላይ ሚኒስትር እንዲሰየሙ የኢራቅ ፓርላማ እንደሚጠይቅ የፓርላማው ሚዲያ ጽህፈት ቤት ያወጣው መግለጫ ጠቁሟል። አዲስ መንግስት እስከሚመረጥበት ጊዜ ድረስ የአብዱል ማህዲ መንግስት ጠቅላይ ሚኒስትሩም ጭምር በሞግዚትነት ደረጃ እንደሚቀጥል ምክር ቤቱ አስታውቋል። የአየር ንብረት ሙቀት እየጨመረ መሄድ በስብዕና ላይ አደጋ የሚያደርሰው በተፈጥሮ ላይ በሚፈጸም ጥቃት ምክንያት ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ዛሬ አስጠንቅቀዋል። ወሳኝ የሆነ የአየር ንብረት ለውጥ ጉባኤ ከመካሄዱ በፊት ነው ይህን ያሉት። የሰው ልጅ ለአስርተ ዓመታት ያህል በፕላኔት ላይ ጦርነት ሲያካሄድ ቆይቷል። አሁን ታዲያ ፕላኔቱ የጥቃት ምላሽ እየሰጠ ነው ብለዋል ዋናው ጸሐፊ። በኢኮኖሚ በበለጸጉት ሀገሮች የካርቦን ብክለትን ለመቀነስ በቂ ጥረት ባለማድረጋቸው መልሶ እያጠቃን ነው በማለት አሳስበዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅትን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።